ይህ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የዛሬ ማክሰኞ መጋቢት 3 2011 ዓ.ም ፕሮግራም ጀመረ።
ባለፈው እሁድ ወድቆ የተከሰከሰው የኢትዮጵያ አየር መንገድ አይሮፕላን አደጋ መንስኤ ምርመራ ተጀመረ።
አይሮፕላኑ ከገባበት መሬት ውስጥ ለማውጣትም ረጅም ጊዜ ይወሰደብን ያለው አሁንም ከመሬት ውስጥ ያወጣን ያለው ይሄን አውጥተን ከጨረስን በኋላ ደግሞ ዛሬ እንደምታዩት ዳታ እናሰባስባለን። መረጃ የሆኑ ነገሮች ሁሉ እያሰባሰብን ያለነው
የመርማሪው መስሪያ ቤት ኃላፊ ኮሎኔል አምድዬ አያሌው ናቸው። ቃለ መጠይቅ አድርገንላቸዋል። በአብይ ርዕስ ይቀርባል።
ባለፈው እሁድ የተከሰከሰው ኢትዮጵያ አየር መንገድ አይሮፕላን ዋና አብራሪ ወዳጅ አባት ምኞታቸውን ተናገሩ።
ፖሊስ የተዋጽ ምላስ ያለ ቆዳ ቀርቶ የአይሮፕላኑን ብረታ ብረት በጣም ሊገደልቅና ብዙ የተበታተለ ነው ብለው ነው የነገሩ። ያወደቀበት ቦታ ላይ አንድ ድንጋይ ቢኮን ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድ ይህ ብቻ ሳይሆን ብዙዎች የረገፋሉ ከሱ ጋር አብራው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ቢፈቅዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝም። በብዛት
የካፕቴን ያሬድ ጌታቸው ወላጅ አባት ዶክተር ጌታቸው ተሰማ በመጽሔት ይዘረዘራል።
የአቪዬሽን ባለሙያዎችና ተንታኞችም ተወያይተዋል ወይም አወያይተናል። በመጽሔት ይቀርባል።
የዛሬ ማክሰኞ መደበኛ ቅንብሮች በወቅታዊ ዘገባዎች ላይ ተከታትለዋል።
ተናስልና አድማጮቻችን እንደምን አመሻችሁ?
ሰላም እንደምን እኔ አዳነች ፍሳዬና አዲስ አበበ ነን።
ዛሬ እስከ 4 ሰዓት የምናስተናግዳችሁ ማለት ነው። መልካም ምሽት። ንጉሱ ታምሬ ፕሮግራሙን እየመራ ነው። ኦልሬስ ረጀስ ደግሞ በቴክኒክ መሀንዲስነት ተሰይሟል። መልካም ምሽት። አሁን ዜናው ይቀድማል።
ፈረንሳይ፣ ብሪታንያ፣ ጀርመን፣ ማሌዥያና ኦማን ቦይንግ 737 ማክስ 8 የተሳፋሪዎች ጄት አይሮፕላን በአየር መስመራቸው እንዳይንቀሳቀስ በማገድ ረገድ ሌሎች በርካታ ሀገሮች ከወሰዱት ውሳኔ ጋር ተቀላቅለዋል። ሀገሮቹ ይህን እርምጃ የወሰዱት ጄት አይሮፕላኑ በአምስት ወራት ውስጥ ሁለቴ በመከስከሱ ለጥንቃቄ ሲሉ ነው። ቻይናን፣ ኢንዶኔዥያን፣ ብራዚልን፣ ሜክሲኮን፣ አውስትሬሊያን፣ ሲንጋፖርን፣ ደቡብ ኮሪያንና ኖርዌይን ያካተቱ በዓለም ዙሪያ ያሉ አየር መንገዶች 737 ማክስ 8 ጀት አይሮፕላንን ከበረራ አግደዋል። ሀገሮቹ ይህን ውሳኔ ወሰዱት ባለፈው እሁድ 157 ሰዎችን ያሳፈረ ቦይንግ 737 ማክስ 8 የኢትዮጵያ አየር መንገድ ጀት አይሮፕላን ተከስክሶ ተሳፋሪዎች ሁሉ ካለቁ በኋላ ነው። የማገድ እርምጃ የወሰዱት ሀገሮች ያወጧቸው መግለጫዎች በገለጹት መሰረት የእገዳው እርምጃ በምርመራው ሂደት የሚቀጥል ጊዜያዊ እገዳ ነው።
በገጠመው ተቃውሞ ተቋርጦ የነበረው የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደህድን ጉባኤ ዛሬ መጀመሩን አስታውቋል። ጉባኤው ተቋርጦ የነበረው የሲዳማ ዞን እና የሐዋሳ ከተማ አመራሮች መውጣታቸውን ተከትሎ የሲዳማ ወጣቶች አዳራሽ ድረስ ዘልቀው በማስቆማቸው እንደነበር ይታወሳል። በደሄደን ማዕከላዊ ኮሚቴ ደረጃ ተገምግሞ በተቀመጡ አቅጣጫዎች ላይ ለመወያየትና ለመገምገም የካቲት 28 2011 ተጀምሮ የተቋረጠው ክልል አቀፍ የአመራር መድረክ ዛሬ የተጀመረው። የመድረኩን መቋረጥ አስመልክቶ የደሄደን ስራ አስፈጻሚ ኮሚቴ ባካሄደው አስቸኳይ ስብሰባ የተለያዩ ርምት እርምጃዎችን በመውሰድ መድረኩ እንዲካሄድ ተወስኗል። በዚህ መሰረት የደሄደን ካቢኔ አባላት በቡድን ውይይታቸው መቀጠላቸውን ዛሬ ባወጣው መግለጫ አስታውቋል። ይሁን እንጂ የተወሰደው የእርምት እርምጃ ምን እንደሆነ አልተብራራም። የጸጥታ ሁኔታ በተመለከተ ሰላማዊና አስተማማኝ እንዲሆንም የተለያዩ ስራዎች ተሰርተዋል ተብሏል። አቅጣጫው ወይም ያለው መግለጫም በቂ ዝግጅት ተደርጓል ብሏል።
አንድ የተባበሩት መንግስታት ድርጅት መርማሪ ቡድን ለአፍሪካ ህብረት ባስተላለፈው ጥሪ ደቡብ ሱዳን ውስጥ ወንጀል ፈጻሚዎችን የሚዳኝና የወሲባዊ ወከባ የሰቆቃና የኢሰብአዊ ድርጊት ሰለባዎች ፍትህ የሚያገኙበት ፍርድ ቤት በአስቸኳይ እንዲቋቋም አሳሰበ። ሱዳን ውስጥ ያለው የሰብአዊ መብት ኮሚሽን ሪፖርቱን ለተባበሩት መንግስታት የሰብአዊ መብት ምክር ቤት ካቀረበበት ከጄኔቫ ሊሳ ሽላይን የላከችውን ዘገባ አዲሱ አበባ ያቀርበዋል።
ሪፖርቱን በያዛቸው ዝርዝሮች ውስጥ በሰባዊ ፍጥሮች ላይ የተፈጸሙ እንዲሁም የጦረንጀሮችን ያካተተ መሆኑን ኮሚሽኑ አመልክቷል። ሶስት አባላት ያሉት የውይይት መድረክ እንዳመለከተው ባለም አቀፍ ሕግ መሰረት ከባድ ወንጀል በመፈጸማቸው የ23 ግለሰቦች ስም ተጠቅሷል። ይህም ለተባበሩት መንግስታት ድርጅት ከፍተኛ የሰባዊ መብት ኮሚሽን ለምርመራ ቀርቧል። በደቡብ ሱዳን ሀቅ አጣሪ ቡድን ሪፖርት መሰረት የግዳጅ ወሲብን፣ ዘረፋን፣ ጠለፋን፣ የግዳጅ ጋብቻንና ግድያን ያካተቱ ወንጀሎች በመንግስቱና በተቃዋሚ ኃይሎች የተፈጸሙ ናቸውም ተብሏል። የኮሚሽኑ ሊቀመንበር ያስሚን ሱካ እንደሚሉት 25 ከመቶ የሚሆኑት በተለይም ወሲብንና የግዳጅ ጋብቻን የተመለከቱ ወንጀሎች በህፃናትና ከሰባት ዓመት ዕድሜ በታች ባሉ ታዳጊዎች ላይ የተፈጸመ ነው ይላሉ።
These are not random incidents of sexual violence, but a systematic, widespread pattern and characteristic of the conflict in
እነዚህ ወንጀሎች ድንገተኞች ሳይሆኑ ታስቦበትና ሆን ተብሎ በዘዴ የሚፈጸሙ ናቸው። ይህ ደግሞ ግጭቶች በሚካሄዱባቸው በሁሉም የደቡብ ሱዳን ክፍሎች በሴቶችና በህፃናት ላይ ስጋትንና ፍርሃትን ለመንዛት የሚካሄዱ እንደሆኑ ይታወቃል።
በአሁኑ ወቅት ደህንነት የሚሰማው ማንም እንደሌለ የገለጡ ሱካ በተለይም ወሲባዊ ወከባው የሚፈጸመው የደቡብ ሱዳንን የቆየ አኗኗር ለማጠልሸትና አብሮ የኖረውን ህዝብ ለመነጣጠል የታቀደ ወንጀል እንደሆነ አመልክተዋል። የጅምላ እስራት፣ ሰቆቃና ሰውን ሆን ብሎ ማስጠፋት በተደጋጋሚ የሚፈጸሙና እየጨመሩ የሄዱም ድርጊቶች ናቸው። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር እና የሽምቅ ተዋጊዎች መሪ ሪክ ማቻር የወንጀሎቹ ተጠያቂዎች ለፍርድ እንዲቀርቡ ማረጋገጥ እንዳለባቸው ኮሚሽኑ ጠይቋል። የፍትህ ሚኒስትሩ ፓውሊኖ ዋናዊላ ኡናንጎ የአገሪቱ የሰብአዊ መብት ይዞታ በተለይም የሰላም ስምምነቱ ከተፈረመ ወዲህ መሻሻሉን ገልጠዋል። ኮሚሽኑ ይፋ ያደረገው የወንጀሎች አሃዝ የተጋነነ እንደሆነም ሚኒስትሩ አክለው ተናግረዋል።
የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ጆን ሱሊቫን ሰሞኑን ደቡብ አፍሪካን ሲጎበኙ የቬኔዙዌላን የፖለቲካ ቀውስ አስመልክቶ በሁለቱ ሀገሮች መካከል ያለው ልዩነት ይፋ ሊሆን እንደሚችል ተገምቷል። ዋን ጊዮዶ በቬኔዙዌላ ጊዜያዊ ፕሬዝዳንትነት ዕውቅና እንዲያገኙ ዩናይትድ ስቴትስ ባለፈው ወር በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የውሳኔ ሐሳብ ባቀረበችበት ወቅት ደቡብ አፍሪካ ከሩሲያና ከቻይና ጋር በመሆን ተቃውማለች። ደቡብ አፍሪካ ባለፈው ዓመት በድጋሚ የተመረጡትን የቬኔዙዌላን ፕሬዝዳንት ኒኮላስ ማዱሮን እንደምትደግፍ ገልጻ ዩናይትድ ስቴትስ የቬኔዙዌላን የምርጫ ሂደት ማክበር ይኖርባታል ስትል መክራለች። ናጂ ታዲያ የደቡብ አፍሪካ ውሳኔ እንዳሳዘናቸው ገልጸው ሱሊቫን ከደቡብ አፍሪካ ባለስልጣኖች ጋር ሲነጋገሩ ይህን ስሜት ግልጽ ያደርጋል የሚል እምነት እንዳላቸው ተናግረዋል።
የዩናይትድ ስቴትስ የህግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ምክር ቤቱ ፕሬዝዳንት ዶናልድ ትራምፕን ስለ መክሰስ ጉዳይ ሲናገሩ እሳቸውን በመክሰስ ለእርሳቸው ቦታ መስጠት አይገባም ብለዋል። ናንሲ ፔሎሲ ከዋሽንግተን ፖስት ጋዜጣ ጋር ባደረጉት ቃለ መጠይቅ ፕሬዝዳንት ትራምፕ ለርዕሰ ብሔርነት የሚያበቃቸው የሥነ ምግባርም ሆነ የአእምሮ ብልህነት ብቃት የላቸውም ብለዋል። በዲሞክራቶች የሚመራው የህግ መምሪያ ምክር ቤት ኮሚቴ በትራምፕ የምረጡኝ ዘመቻና በንግድ ስራዎቻቸው ላይ የተለያዩ ምርመራዎች እያካሄደ በመሆኑ ምክር ቤቱ ክስ ሊመሰረትባቸው ይገባል የሚል ጥያቄ እየተነሳ ነው። ናንሲ ፔሎሲ ስለ ጉዳዩ ሲጠየቁ ታዲያ በሀገሪቱ ላይ አሉታዊ ተጽዕኖ ይኖረዋል በማለት ፕሬዝዳንቱን መክሰስ እንደማይደግፉ ይናገራሉ። ፕሬዝዳንቱን መክሰስ ሀገሪቱን ስለሚከፋፍል እጅግ ከባድ ሁኔታ ተፈጥሮ ሁሉም የሚተባበሩበት ክስ ደረጃ ላይ ካልደረሰ በስተቀር አስፈላጊ አይመስለኝም ሲሉ ፔሎሲ ለዋሽንግተን ፖስት ጋዜጣ ተናግረዋል። አሁን ያለው የፖለቲካ ድባብ በምክር ቤት አባልነት ስራቸው ከገጠማቸው እጅግ ከፋፋይ ሆኖ ይሰማቸው እንደሆነ በዋሽንግተን ፖስት ጋዜጣ ሲጠየቁ ፔሎሲ አዎ ካሉ በኋላ ለሁኔታው ትራምፕንና በምክር ቤቱ ያሉ የትራምፕ ተባባሪ ያሏቸውን ሰዎች ተጠያቂ አድርገዋል።
በመጨረሻም የዋይት ሀውስ ቤተ መንግስት ትላንት ለመጪው ዓመት የ4.7 ትሪሊዮን ዶላር ባጀት የመመደብ እቅድ ይፋ አድርገዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ይፋ በተደረገው የባጀት እቅድ የድንበር ግንብ ለመስራት ተጨማሪ 8.6 ቢሊዮን ዶላር እንዲያካትት ጥሪ አድርገዋል። ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት የፈለጉት ህገወጥ ፍልሰትን ለመከላከል በሚል መሆኑ የሚታወስ ነው። የአስቸኳይ ጊዜ አዋጅ በማውጣት ለመጠቀም ባዘዙት ወደ 7 ቢሊዮን ዶላር የሚጠጋ ገንዘብ ላይ ተጨማሪ ነው። ዋና ዋና የምክር ቤት አባላት ዲሞክራቶች እንደሚቃወሙት ወዲያውኑ ግልጽ አድርገዋል። አድማጮች የምሽቱ ዜናችን እዚህ ላይ በቃ።
በዜና የጀመረው ፕሮግራማችን አድማጮች በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ ያስተናገድናችሁን ያገኝስታየና
አዲሱ አበበ ነን። በሁለተኛው አጋማሽ የሚቀርቡት የተለያዩ ዝግጅቶች አሉ። አሁን ግን መጀመሪያ የምንሄደው ወደ ዕለቱ አብይ ርዕስ ይሆናል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በዛሬው ዕለት በኢትዮጵያ የሁለት ቀናት ይፋ ጉብኝት እያደረጉ ናቸው። የዚህን ዝርዝር ቆንጅታ ይዛ እዚህ ስቱዲዮ ቁጭ ብላለች። ቀጥይ
የፈረንሳይ ፕሬዝዳንት የመጀመሪያቸው የሆነውን ይፋ የኢትዮጵያ ጉብኝታቸውን የጀመሩት በላሊበላ ሲሆን በዚያ ተገኝተው አቀባበል ካደረጉላቸው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ሆነው የላሊበላን ጥንታዊ ውቅር አብያተ ክርስቲያናት ጎብኝተዋል። የፈረንሳዩን ፕሬዝዳንት ጉብኝት ተከታትሎ ለመዘገብ ላሊበላ የተገኘውን ዘጋቢያችንን መስፍን አራጌን ማምሻውን አግኝቻለሁ። ያነጋገራቸው የአብያተ ክርስቲያኑ አባቶችና ነዋሪዎች በሁለቱ መሪዎች ጉብኝት መደሰታቸውን ገልጿል። እንደምናመሸህ መስፍን ቀጥል።
እንደምናመሸሽ ቀንጂት። ያው ቀደም ሲል እንደገለጽሽው የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እና ጠቅላይ ሚኒስትር አብይ አህመድ እንዲሁም የአማራ ብሔራዊ ክልላዊ ርዕሰ መስተዳደር ዶክተር አምባቸው መኮንን እና ሌሎች ከፍተኛ የመንግስት ባለስልጣናት በተገኙበት ዛሬ በላሊበላ ውቅር አብያተ ክርስቲያናት ጉብኝት ተደርጓል። ቁጥሩ በርካታ የሆነ የላሊበላ ከተማ ነዋሪ እነዚህን መሪዎች በደማቅ አቀባበል ነው የተቀበላቸው። በተለይ እንደምታውቀው በ12ኛው ክፍለ ዘመን የተገነቡት የላሊበላ ውቅር አብያተ ክርስቲያናት ከፍተኛ ጉዳት በጥገናና በተደረገላቸው ጥገና ምክንያት ጉዳት ደርሶባቸው የነበረ ነው። ይህንን ስጋት በመቅረፍ ደረጃ የፈረንሳይ መንግስት ከፍተኛ ሚና ተጫውቷል። ዛሬ በርካታ የህብረተሰብ ክፍል አቀባበል ሲያደርግላቸውም በምስጋና ጭምር በመግለጽ ነበረ ቆንጆ በተገኘት ታዳሚዎችና ለእምነት አባቶች የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት የላሊበላን ችግር የህዝቡን ጩኸት ሰምተን ለፈረንሳይ መንግስት ያቀረብነው የድጋፍ ጥያቄ ምላሽ በማግኘቱ ደስተኛ ነን። በዚህም ለፈረንሳይ መንግስት ምስጋና እናቀርባለን የሚል መልእክት አስተላልፈዋል። ቅርሶቹ የተሰሩት በአንድነት በጽኑ እምነትና በጠንካራ ኢትዮጵያዊነት ነው የተገነቡት። እነዚህን ቅርሶች ስንጠብቅ ደግሞ ኩራት ይሰማናል የሚል መልእክት ነው ያስተላለፉት። እኛም እንግዲህ ወደፊት የአባቶቻችንን ታሪክ መጠበቅ ብቻም ሳይሆን ሌላ ታሪክ ሰርተን ለልጅ ልጆቻችን የምናወርስ መሆን አለብን፣ ኢትዮጵያን ወደ ቀድሞ ገናናነቷ መመለስ አለብን የሚል አስተያየት ነው ጠቅላይ ሚኒስትር አብይ አህመድ የሰጡት። ፕሬዚደንት ማክሮንም በበኩላቸው እንግዲህ አቅማችን በፈቀደ በእውቀት በገንዘብ እና በሌሎችም ድጋፍ ለማድረግ ቃል እንገባለን የሚል መልእክት እንዳስተላለፉ ላቸው ነው ያናገርኳቸው የደብሩ አስተዳዳሪ የገለጹልን። የደብረ ሮሃ ቅዱስ ላሊበላ ገዳም አስተዳዳሪ መምህር ቆሞስ አባ ስጌ መዝገቡ እለቱ ታሪካዊ ተስፋ የተነጠቅንበት የስጋታችን መጨረሻ የሚሆንበት ዕለት ነው የሚል አስተያየት ነው የገለጹልን።
ለእኛ እንደሚገባን ትልቅ ትኩረት እንደተሰጠው ነው። ክቡር ጠቅላይ ሚኒስትሩም አዲስ አበባ ለም የተቀበሏቸው ላሊበላ መጥተው ነው የተቀበሏቸው። ይሄ ለእኛ በጣም ልዩ ትርጉም አለው፣ ልዩ ክብር አለው። ከዚህ በኋላ ያለውን እግዚአብሔር ነው የሚፈጽመው። ያላቸውን በጎ ሀሳብ እስከዚህ ድረስ መጥተው ዛሬም ማየት ያለባቸውን ቦታዎች አይተዋል። በመጎብኘታቸው በጣም እጅግ ረክተዋል። ሰው ይሄን በመስራቱ በጣም ተገርመዋል። ተስፋም ሰጥተውናል። ለእኛ እንግዲህ ያው ፈጻሚ እግዚአብሔር ነው። የምንችለውን ነገር እናደርጋለን አይዟችሁ ብለውን ነው እንግዲህ ጠቅላይ ሚኒስትሩም ፕሬዝዳንቱም መጥተው ይሄ ቅርስ በእኛ ዘመን ምንም አይነት ጉዳት መድረስ እንደሌለበት ቃል ገብተው ስለሄዱ ለኛ የዛሬዋ ቀን በጣም ለላሊበላ ከተማ ልዩ ቀን ነች።
ከጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሴክሬታሪያት ኃላፊ የሆኑት አቶ ንጉሱ ጥላሁን ከፈረንሳይ መንግስት ጋር በቅርስ እንክብካቤና በቅርስ ጥበቃ ዙሪያ ላሊበላን ብቻም ሳይሆን በኢትዮጵያ ያሉ የተለያዩ ታሪካዊ ቅርሶችን በመንከባከብ በመደገፍ ከመጠገንና በመሳሰሉት ዙሪያ ከፈረንሳይ መንግስት ጋር ስምምነት ይፈጸማል ብለው ነው የገለጹት። ዛሬ መሰረት የምንጥልበት ዕለት ነው የሚል አስተያየት ሰንዝረዋል።
በላሊበላ ያሉ ውቅር አብያተ ክርስቲያናት የደረሰባቸውን ጉዳት አስመልክቶ ከአሁን ቀደም በፈረንሳይ ሀገር ክቡር ጠቅላይ ሚኒስትራችን በተገኙበት ወቅት ጥገና እንዲደረግላቸው ጥያቄ ቀርቦ ነበረ። በዛም ወቅት የፈረንሳይ መንግስት ቃል ገብቶ ነበር። በተገባው ቃል መሰረት አሁን ቅርሶቹ ያሉበትን ደረጃ በማየት በቦታው ጥገና የሚደረግበት ሁኔታ ላይ ውይይትን በማድረግ የጋራ ስምምነት ለመድረስ እና አጠቃላይ የላሊበላን ብቻ ሳይሆን የቅርስ ጥበቃን በተመለከተ ከኢትዮጵያ መንግስት ጋራ ስምምነት ላይ የሚደረስበትን ፊርማም የሚፈረም ይሆናል ማለት ነው። በዋናነት የሚወሰደው ኢትዮጵያና ፈረንሳይ በመከላከያ ረገድ የጋራ ስምምነት ፈራረማሉ። የዋና ዋና ጉዳዮች በዝርዝር የሚገለጹ ሆነው የአቅም ግንባታና የመሳሰሉ ጉዳዮች ላይ መከላከያን ከማጠናከር ልምድም ከመቅሰም አኳያ የጋራ ስምምነት ላይ ይደረሳል። ኢንቨስትመንት ትብብር በሁለቱ ሀገራት መካከል ይደረጋል እና ትብብሩም የሚጎለበትበት ሁኔታ ላይ ስምምነት ይደረሳል። ከዛ ባሻገር የፈረንሳይ መንግስት ሀገራችን የጀመረችውን የኢኮኖሚ ሪፎርም ለውጥ በጽኑ ይደግፋል። ለውጡን ለማሳካት የሚያስችል የኢኮኖሚ ትብብር ለማድረግ እንደዚሁ የጋራ ስምምነት ላይ ይደረሳል፣ ፊርማም ይፈረማል። ከዛ ባሻገር የተለያዩ በቀጠናውም ባሉ ትብብሮች ላይ የጋራ ስምምነት የሚደረግ መሆኑ በዛሬው ዕለት የሚፈጸም ነው የሚሆነው።
መልካም መስፍን፣ የከተማዋ እንደው በአብያተ ክርስቲያናቱ አካባቢ ያገኘሃቸው የተመለከትካቸው ነዋሪዎች ስሜት ምን ይመስል ነበረ?
አዎ እንግዲህ የከተማዋን ነዋሪዎች ስሜት በተወሰነ ደረጃ ቃኘት ሞክሬ ነበረ። ውቅር አብያተ ክርስቲያናት በትኩረት ማጣት፣ በጥገና ማጣት ምክንያት እየፈራረሱ የነበረበት ሁኔታ ስለነበረ ይህንን ወደ ዘላቂ መፍትሄ ለማሸጋገር የቴክኖሎጂ ሽግግርን የእውቀት ሽግግርን ለማድረግ የሚያስችል አጋጣሚ በመሆኑ ደስተኞች ነን የሚል አስተያየት ሰጥተዋል። እንግዲህ ከዚህም ጋር ተያይዞ የተነቃቀውን የቱሪዝም እንቅስቃሴ ለማስፋት አካባቢው የትራንስፖርት እንቅስቃሴ ስለሌለው ይህንን የማስፋት ስራ መሰራት አለበት የሚል አስተያየት ሰጥተውኛል።
መስፍን አራጌ አመሰግናለሁ።
እኔ ደግሞ ቆንጅትን አመሰግናለሁ። መስፍንም አመሰግናለሁ። አሁን ባገኘነው ማምሻውን በደረሰን ዜና መሰረት አድማጮች፣ ሁለቱ አገሮች በተለያዩ ዘርፎች በትብብር ለመስራት ስምምነት መፈራረማቸው ታውቋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዕለቱን አብይ ርዕስ ነበር ያቀረብንላችሁ። ቀጥለን በተከታታይ የምናቀርብላችሁ ከኢትዮጵያ አየር መንገድ አውሮፕላን መከሰስ ጋር የተያያዘ ይሆናል።
ከትላንት በስቲያ እሁድ ከቦሌ ዓለም አቀፍ አይሮፕላን ጣቢያ እንደተነሳ ከስድስት ደቂቃ በኋላ ወድቆ የተከሰከሰው የኢትዮጵያ አየር መንገድ አይሮፕላን አደጋ መንስኤ የሚያጠና ቡድን ዛሬ ስራውን ጀመረ። ሌላኛው ሐኪሞችን የሚመራ ሟቾቹን አካል አሰባስቦ የሚለይ ቡድንም ስራውን እየሰራ መሆኑን በትራንስፖርት ሚኒስቴር የአይሮፕላን አደጋ ምርመራ መስሪያ ቤት ገለጸ። ሙክታር ጀማል ከመስሪያ ቤቱ ኃላፊ ኮሎኔል አምድዬ አያሌው ጋር የተደረገ ቃለ መጠይቅ አለው፣ ቀጥሎ ይቀርባል።
የዳታ ኮሌክሽን ስራ እየሰራ ነው ያለነው። ይህ ኮሚቴ ማቋቋመናል። ይህ ኮሚቴ ውስጥ የሚሰራ በመሆኑ የዳታ ኮሌክሽኑ ስራ ትናንትና ማዝ ነበር። አውሮፕላኑ ከገባበት መሬት ውስጥ ለማውጣትም ረጅም ጊዜ እየወሰደብን ያለው፣ አሁንም ከመሬት ውስጥ እያወጣን ያለው ይሄ ስራ አሁንም ይቀጥላል። ይሄን አውጥተን ከጨረስን በኋላ ደግሞ ዛሬ እንደምታዩት ዳታ እናሰባስባለን። መረጃ የሆኑ ነገሮች ሁሉ እያሰባሰብን ያለነው ፉሊ ጀምረናል ማለት አይደለም። ያንን
ምክንያቱም መጀመሪያ ያሉት ቃ ከመሬት ውስጥ መውጣት አለበት የአውሮፕላን ስብርባሪ በሙሉ ከመሬት ውስጥ መውጣት አለበት ይሄ ነው በእኛ በኩል ዛሬ እየሰራን ያለ ነው
ዛሬኛ ልደርቷላል
እንግዶች መከመከዋል የመጡ እንግዶች
ከዩናይትድ ኪንግደም
ከእንግሊዝ ሀገርና ከአሜሪካ ነው ከአሜሪካ NTSB National Transportation Safety Board of America ቦይንግ ካምፓኒ መጥቷል እነሱ እንደ ረዳት አንድ አማካሪ እኛን ይሰራሉ በተለይ በአማካሪነት ደረጃ ከኛ ጋር ሊሰሩ ይችላሉ ሆኖም ግን ይህ ቢሮ የኢትዮጵያን አክሲደንት ኢንቨስቲጌሽን ቢሮ ስራውን ራሱን ችሎ እየሰራ ያለ ቢሮ ስለሆነ ረዳት አያስፈልገውም ማለት አይደለም ወይም አማካሪ አያስፈልገውም ማለት አይደለም ብዙ አገሮችም የሚጠቀሙበት ሲስተም ነው እኛም ደግሞ እነዚህ ወደዛ አምጥተን ራሳቸው ጠይቀው ነው አብዛኞቹ እየመጡ ያሉት ራሳቸው ጠይቀው ነው የመጡት እኛም ደግሞ እንዲመጡልንና ከኛ ጋር እንዲተባበሩ ስለምንፈልግ በጋራ ስራውን ዛሬ ጀምረናል የማማከሩን ስራም እንቀጥላለን ዛሬ ግን እዚህ እነሱ የመጡት የአደጋውን አካባቢ ለማየት ነው የመጡት
እናልባት ሌሎችን ሳይዳበሩ አይተናልና
እነሱ በራሳቸው ጊዜ ነው የመጡት እንደ ዜጋ የእስራኤላይ ሰውቶብናል ይላላቸው እና አካባቢ ለማየት ነው የመጡት ይሄ የተከለከለ አይደለም ቤተሰብ የሞተባቸው በዛ አደጋ ቤተሰብ የሞተባቸው ሰዎች ወደዛ አካባቢ መጥተው እርም የማውጣት እንላለን በእኛ አባባል አካባቢውን ይሄ ዘመዴ ዝሞተ የሚለውን ነገር ለማየት የሚከለክል ህግ የለም ህጋችንም አይከለክልም ዝመቶ አይተው መሄድ ይችላሉ ኮሚቴ ተቋቋመው ከፓርቲኩላሪ ከሲቪል አቪዬሽን እና ከአክሲደንት ኢንቨስቲጌሽን ቢሮ ነው የኤርክራፍት አክሲደንት ኢንቨስቲጌሽን ቢሮ በዋናነት ስራውን የሚመራው ነው ይህን ስራ ለጊዜው እንድመራ የተሰጠኝ ለእኔ ነው እየመራ ነው ያለው ይህን መረጃ ለማግኘት የተወሰኑ ቀናት ይፈጁብናል ግን አሁን ይህንን ቀናት ነው ብዬ መናገር አልችልም እሱ ስራ ምን ጀምረው ከዛ ሊሆን ይችላል ብለን እንቀምጣለን አንዱ ዋና ዳታችን እሱ ነው የመረጃ ቋት ብለን የምንይዘው እሱ ነው ከዛ ላይ ስራውን እንደሰራን ወይም ደግሞ ዳታውን እንደወሰድን ስራችንን በቀጣይ ምን ጀምር ይሆናል
እዚያውን ከሚሰራው ስራ ምንድነው የሚጠበቀው ዋናው እዚህ መስክ ላይ እየተሰራ ያለው ወይ ደግሞ አደጋው በደረሰበት ቦታ የሚሰራው ዋናው ነገር ምንድነው ምንስ ነው የሚጠበቀው
የመጀመሪያው አሁን እንደምታዩት እዛ አካባቢ በአብዛኛው የተለያየ ቦታ ተበትኗል የአውሮፕላኑ ስብርባሪ እና አንዳንድ ንብረቶችም ጨርቅ አለ የሟቾች ጨርቅ አለ ሌሎችም ነገሮች እዚህ ተበታትነው ያሉት እነሱ እየተሰባሰቡ ነው ያሉት ይሄንን በእኛ ስር ነው አየር መንገዱ እያሰባሰበ ቢኖርም ቢያስቀምጠውም በአክሲደንት ኢንቨስቲጌሽን ስር ነው መቀመጥ ያለበት አንደር ካስተዲ እንለዋለን እስከምንለቀው ድረስ እኛ ለምርመራ ወይም ደግሞ ለመረጃ ይሆነናል ብለን የያዝነውን ንብረት ይበቃናል ከዚህ በኋላ የምንመረምረው ነገር የለም የመረመርነው ለስራ ይበቃናል ስንል አየር መንገዱ እንዲያነሳን እንፈቅዳለን
የሟቾችን ሁኔታ በተመለከተ ሟቾች መጨረሻ ለምሳሌ የተወሰነ የሚሰበሰብ ነገር አለ አሁን እናየው እንዴት ነው መጨረሻው ምንድነው የሚሆነው የሚሰበሰበው ነገር ወይ ደግሞ አጽም ሊሆን ይችላል እንደዛ ወይ የተለያየ አካላቶች
አውቶፕሲ ኤግዛሚኔሽን ይካሄዳል ይሄንን አውቶፕሲ ኤግዛሚኔሽን ደግሞ በእኛ ኮሚቴ ስር የተቋቋመ የኮሚቴ አንዱ አካል አለ በአንድ ዶክተር የሚመራ እነዛ ዶክተሮች ከኛ ጋርም አውቶፕሲውን ከአየር መንገዱ ጋር ሆነው የምርመራ ስራ አካዳሉ ይሄ ስራ አሁን ከዚህ ቶታሊ ኮሌክት አድርገዋል ብለን እንገምታለን ዴድ ቦዲ ወይም ደግሞ ሂውማን ሪሜይንስ እንለዋለን ይህንን ከዚህ ኮሌክት አድርገው የጨረሱ መስለኛል እንደምታዩት አሁንም የመፈለግ ስራ እዛ እየሰሩ ነው ያለው ዳታ የሚሰበሰበው አሁን እናንተ ፍለፊት የምታዩት የአውሮፕላን ስብርባሪ ነው እያንዳንዱ ስብርባሪ የማየት የእይታ ሲስተም አለው እንዴት ሆነ እንዴት ተሰበረ ቀዳዳ እንዴት ተፈጠረ እያንዳንዷ የራሷ ሚኒንግ አላት ኢምፓክት አለ በግጭት ጊዜ ሊወስድብን ይችላል
እናመሰግናለን እንደምትገምቱት በዚህ ጉዳይ ላይ እንግዲህ የተለያዩ ዘገባዎች ዛሬ ብቻ ሳይሆን ሰሞኑን ይኖሩናል ወደ ቀጣዩ እንለፍ የኢትዮጵያ አየር መንገድ ንብረት የነበረውና በበረራ ቁጥር 302 ተመዝግቦ ወደ ናይሮቢ ለመብረር ሲነሳ ከተናን በስቲያ በሾፍቱ አካባቢ የወደቀውን 737 ማክስ 8 አደጋ ተከትሎ የቦይንግ ኩባንያ የአክሲዮን ድርሻ ዋጋ በዓለም የገበያ ሰንጠረዦች ላይ ማሽቆልቆሉን ለሁለተኛ ቀን ቀጥሏል። ተጨማሪ አገሮች ማክስ 8ን ከአየር ላይ እያወረዱ ሲሆን የዩናይትድ ስቴትስ እንደራሴዎችም ከአሜሪካ በረራዎች ለጊዜው እንዲታገድ እየጠየቁ ናቸው። የአቪዬሽን ቴክኖሎጂው እጅግ መዘመንና በኮምፒውተር አሰራርም መራቀቅ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን እምብዛም የሚያስደስታቸው አይመስልም። አልበርት አንሽታይን እንዲያበርልኝ አልፈልግም ብለዋል። በሌላ በኩል ግን የዋይት ሃውስ ቃል አቀባይ ሀዘናቸውን ገልጠዋል። ይህ እንዲህ እንዳለ የመድን ኩባንያዎች በዋስትና ክፍያ ጥያቄ እየተጨናነቁ ናቸው። ቦይንግ ደግሞ አሁን ስራ ላይ ያለውን የአሰራር መመሪያ የማይለውጥ መሆኑን ነው የሚያስታውቀው። ዝርዝር አለው ሰለሞን አባተ።
ከቦይንግ 737 ማክስ 8 ጋር የተያያዙት አደጋዎች የኢንዶኔዥያው ላየን አየር መንገድና የኢትዮጵያ አየር መንገድ ላይ በአምስት ወራት ጊዜ ውስጥ የ346 ሰው ሕይወት ከቀጠፉ በኋላ ማክስ 8ን ከአየር ላይ ለጊዜው በማውረድ እርምጃ የሁለቱን ሀገሮች ሰልፍ እየተቀላቀሉ ያሉ ሀገሮች ቁጥር በየዕለቱ እየጨመረ ነው። ከአውሮፓ አቪዬሽን ባለሥልጣን መስሪያ ቤቶች የወጣውን ምክረ ሐሳብ ተከትሎ 737 ማክስ 8 ከዛሬ ጀምሮ ላልተወሰነ ጊዜ ከአየር ላይ እንደሚያወርድ የኖርዌይ አየር መንገድ አስታውቋል። ቻይና፣ ኢንዶኔዥያ፣ አውስትራሊያ፣ እንግሊዝ፣ አርጀንቲና፣ ሜክሲኮ የመጨረሻው ዝርዝር ነው ይሄ። እንዲያውም የአርጀንቲና አብራሪዎች ማኅበር አባላቱ 737 ማክስ 8 ላይ እንዳይወጡ መክሯል። የእንግሊዝ ሲቪል አቪዬሽን ባለሥልጣን ከአየሩ ክልል ያገደው የራሱን ማክስ 8 ጀቶች ብቻ ሳይሆን ከየትም ሀገር የሚነሱና ከእንግሊዝ ምድር ለመነሳት የሚያስቡ ማክስ 8 ጀቶችን ሁሉ መሆኑን የባለሥልጣኑ ቃል አቀባይ ዛሬ አስታውቀዋል። የኢትዮጵያው አየር መንገድ አስደንጋጭ አጋጣሚ በቦይንግ ኩባንያ ላይ የቀሰቀሰው ዓለም አቀፍ ስጋትና ጩኸት እየበረከተ ነው። ዩናይትድ ስቴትስ ውስጥም ምንም እንኳ ፌዴራሉ የአቪዬሽን ባለሥልጣን አይሮፕላኖቹን የማሳረፍ እቅድም ሐሳብም እንደሌለው ቢያሳውቅም ከአንዳንድ የሕዝብ እንደራሴዎች ግን ጥሪው እየበረታበት ይመስላል። የካሊፎርኒያዋ ሴናተር ዳያን ፋይንስታይን፣ የኮኔክቲከቱ ሴናተር ሪቻርድ ብሉመንታል ድምፃቸውን አሰምተዋል። ፌዴራሉ የአቪዬሽን ባለሥልጣን ሁሉም የሶፍትዌር ዕደሳዎች መፈጸማቸውንና አብራሪዎችም በሥራቸው ላይ የወቅቱንና ተገቢውን ሥልጠና ማግኘታቸውን ማረጋገጥ አለበት ብለዋል ሴናተር ብሉመንታል። አክለውም የባለሥልጣኑ መሥሪያ ቤት የአሜሪካውያን ተጓዦችን፣ አብራሪዎችንና የበረራ አስተናጋጆችን ደህንነት ለማረጋገጥ ፈጣንና ወሳኝ እርምጃ ሊወስድ ይገባዋል ሲሉ አሳስበዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የዛሬ አይሮፕላኖች እጅግ እየተወሳሰቡ ነው ብለዋል። የኢትዮጵያውን አደጋ ተከትሎ ዛሬ በትዊተር ባወጡት መልእክት አብራሪዎች ወደማይፈለጉበት ደረጃ እየደረስን፣ ይልቅ በኤምአይቲ የኮምፒውተር ሳይንቲስቶች እየተተኩ ነው ብለዋል ትራምፕ። ኤምአይቲ ያሉት በፈሊጣዊ አነጋገር የኮምፒውተር ሳይንስ ማሰልጠኛዎች ለማለት ይመስላል። ኤምአይቲ በኮምፒውተር ሳይንስና የመረጃ ቴክኖሎጂ ስልጠና የሚታወቀው የማሳቹሴትሱ የቴክኖሎጂ ኢንስቲትዩት ነው። የእናንተን አላውቅም አሉ ትራምፕ። እኔ ግን አልበርት አንሽታይን እንዲያበረኝ አልፈልግም። አንሽታይን የ20ኛው መቶ ክፍለ ዘመን የመጀመሪያ አጋማሽ ገናና ሳይንቲስት ነበር። እኔ የምፈልገው ሲሉ ቀጠሉ ትራምፕ፣ አይሮፕላኑን በቀላሉ ለመቆጣጠር ፈጣን የሆኑ ብርቱ የበረራ ባለሙያዎችን ነው። የኢንዶኔዥያውና የኢትዮጵያው 737 ማክስ 8 አደጋ ችግሮች በሰውና በማሽን ወይም በኮምፒውተር አለመግባባት የተፈጠሩ ሳይሆኑ እንደማይቀሩና የችግሮቹን ባህሪ ተመሳሳይ መሆኑን አንድ ስማቸው እንዲጠቀስ ያልፈለጉ የኢትዮጵያ አየር መንገድ ነባር ባለሙያና የሥራም ኃላፊ ትናንት ገልጸውልን ነበር። በዚህ ሁኔታ ውስጥ ታዲያ የቦይንግ አክሲዮን ዋጋ በዓለም የገበያዎች ሰንጠረዥ ላይ ድንገት ማሽቆልቆሉ እየተዘገበ ነው። የትናንት ገበያዎች የተከፈቱት ለቦይንግ በጥሩ ዜና አልነበረም። ከወትሮው በ12% ዝቅ ብሎ ነበር። በዚያም ምክንያት የዳው ጆንስ የኢንዱስትሪ ሰንጠረዥ ትናንት በሰፊዎቹ ገበያዎች ላይም ወርዷል። በሌላ በኩል የቦይንግ ኩባንያ ዋስትና ሰጪ ድርጅቶች ቢሾፍቱ ላይ ከደረሰው አደጋ ተጎጂ ቤተሰቦች እየቀረቡላቸው ባሉ የዋስትና ክፍያ ጥያቄዎች ሊጥለቀለቁ እንደሚችሉ እየተነገረ ነው። ምንም እንኳን የቤተሰቦቻቸውን አባላት ያጡ ጥያቄ አቅራቢዎች የመጀመሪያው የዋስትና ክፍያ የሚፈጸምላቸው በኢትዮጵያ አየር መንገድ በራሱ ዋስትና ሰጪ ኩባንያዎች ቢሆንም የአደጋው ምክንያት የቴክኖሎጂ ወይም የመሳሪያ ችግር ሆኖ ከተገኘ የቦይንግ ዋስትና ሰጪዎች የተከፈሉ ካሳዎችን መልሰው ለመሸፈን እንደሚገደዱ ተነግሯል። ለንደን የሚገኘው ኤርዊን ሚሼል የጉዞ ካሳ የሕግ ጉዳዮች ድርጅት ሥራ አስኪያጅ ክላይቭ ጋርነር ለሮይተርስ የዜና ወኪል ዛሬ በሰጡት ቃል የመጀመሪያዎቹ ክፍያዎች የሚፈጸሙት ዋርሶና ሞንትሪያል ላይ በተፈረሙ ዓለም አቀፍ ስምምነቶች መሠረት መሆኑን ጠቁመው ቤተሰቦች የክፍያዎቻቸውን የክሶቻቸውን ዶሴዎች በዩናይትድ ስቴትስ ፍርድ ቤቶች ለመክፈትና ለመሟገት ከወሰኑ ግን ክፍያዎች ሊወሰኑላቸው ቤተሰቦች የክሶቻቸውን ዶሴዎች በዩናይትድ ስቴትስ ፍርድ ቤቶች ለመክፈትና ለመሟገት ከወሰኑ ግን ከፍ ያሉ ክፍያዎች ሊወሰኑላቸው እንደሚችሉ ተናግረዋል። ይህ በእንዲህ እንዳለ የእንግሊዝ ሲቪል አቪዬሽን ባወጣው መግለጫ እሁድ ኢትዮጵያ ውስጥ በደረሰው አሳዛኝ አደጋ ከተጎዱ ጋር ሁሉ አብረን እናዝናለን ብሏል። ከዋይት ሃውስ ቤተ መንግሥት እስካሁን በይፋ የወጣ መግለጫ ባይኖርም የቤተ መንግሥቱ የፕሬስ ኃላፊ ሳራ ሳንደርስ ግን በአሳዛኙ አደጋ የሚወዷቸው ጓደኞቻቸው፣ የቤተሰቦቻቸው አባላት ለሞቱባቸው ሁሉ በጸሎታችን እንጸናለን ብለዋል። አደጋውን አስመልክቶ ለተጎዱ የቤተሰብ አባላትና ጓደኞች ሁሉ ጥልቅ ሐዘኑን የገለጸው ቦይንግ ኩባንያ በኢትዮጵያው የአደጋ ምርመራ ቢሮ በሚሰጠው መመሪያ መሰረት በቦታው ተገኝቶ የቴክኒክ ድጋፍ እንደሚሰጥ ባሳወቀው መሰረት ባለሙያዎቹን ልኳል። ቦይንግ ተጨማሪ ማብራሪያ ወይም መግለጫ እንዲሰጥ ከትናንት ጀምሮ በተለያዩ መስመሮች ስንጠይቅ ቆይተናል። ኩባንያው ዛሬ በትዊተር ባወጣው አጭር መልእክት በ737 ማክስ 8 ደህንነት ሙሉ መተማመን አለን፣ አገልግሎት እየሰጡ ላሉ አዲስ መመሪያ የማውጣት እቅድ የለንም ብሏል።
እግዚአብሔር ሰጠ እግዚአብሔር ነሳ። የኢትዮጵያ አየር መንገድ ንብረት የሆነውና ከትላንት በስቲያ ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 አይሮፕላን አብራሪ የካፕቴን ያሬድ ጌታቸው አባት ዶክተር ጌታቸው ተሰማ ናቸው። ይህን ለቪኦኤ የተናገሩት የእርሳቸው ልጅ ብቻ ሳይሆን ብዙዎች ያለቁበት አደጋ በመሆኑ በቦታው ላይ በስማቸው የመታሰቢያ ሐውልት ቢቆም ምኞታቸው እንደሆነ ተናግረዋል። ምክንያታቸው ደግሞ ከአደጋው ከፍተኛነት የተነሳ የልጃቸውን አስከሬን አግኝተው መቅበር እንደማይችሉ ስለተረዱ ቢያንስ ለመታሰቢያ እንኳን ስሙ በቦታው ቢሰፍርልኝ እንዳሉ ብለዋል። ጽዮን ግርማ ማምሻውን አነጋግራለች፣ ቀጥሎ ይቀርባል።
ዶክተር ጌታቸው ተሰማ ኖት፣ ናይሮቢ ነበር የሚኖሩት እና ልጆ ካፒቴን ያሬድ ጌታቸው የተወለደውም ናይሮቢ መሆኑን ሰምተናል። ከእርሶ ካንደበቶ እስቲ የልጆትን የህይወት ታሪክ ይንገሩን።
ናይሮቢ ነው የተማረ ያድ የተወለደው። እኔ እዚያ ሐኪም ነበር፣ እዚያ ነው የተወለደው። የተማረውም እስከ ኤሌቭል ድረስ እንደምታውቀው ብሪትዌ ሲስተም ኤሌቭል የሚባል አላቸው። ሰከንደሪ ስኩል በኋላ ያው በኢትዮጵያ ስታሳይ እንደ ኮሌጅ እንደማለት ነው። ከዚያ በኋላ ወደ ሳውዝ አፍሪካ ለመሄድ ነበረ ፍላጎቱ ለመማር ፓይለት ለመሆን። አይ ሳውዝ አፍሪካ ከምትሄድ ኢትዮጵያ ሄደ ተማር። እዚህ ያመጣሁት እና ልጆችም አሉ፣ ግን አንድ አስራት እንኳን ላውጣ ለኢትዮጵያ ብዬ እዚህ ትምህርቱን ጨርሰ እና በኋላ ያው ረዳት አድርገውት ከተወሰነ አመት በኋላ ያው ካፕቴን ያደረጉት። ብዙ ጎበዝ ነበር በትምህርቱ። አሜሪካንም አንድ ሁለት ጊዜ አልቀውታል። ጥሩ ውጤት እያዘ ነው የመጣው። ቦይንግ ሄሎ ነበር።
እርስዎ ናይሮቢ ሐኪም ነበርኩ ብለዋል። ምን አይነት ሕክምና ላይ ነው የነበሩት?
ማክሲሎፌሻል ሰርጀሪ ይባላል። የአንገት በላይ እንደ ፕላስቲክ ሰርጀሪ ነው። በተጨማሪም የጥርፍ ሐኪም ነኝ። ሁለቱም ኳሊፊኬሽን አለኝ። ያ ብዙ አመት ፈርቻለሁ። ወደ ለመንግስት አንድ 25 አመት ፈርቼ ነው ሪታየር ያደረኩት። ፕራይቬት እንሰራ ነበር።
ሌሎች ልጆች አሉኝ ብለዋልና ያሬድ ስንተኛ ልጆት ነበረ?
ያሬድ አምስተኛ ልጄ ነው። በጠቅላላው 6 ናቸው።
ያሬድ ወደ ኢትዮጵያ መጥቶ ትምህርቱን ጨርሶ ከዛ አየር መንገድ ገብቶ ነበር ብለዋልና ምን ያህል ጊዜ ነው አየር መንገድ ገብቶ ማገልገል ከጀመረ?
አንድ 10 አመት ሆኖ አይቀርም። መጀመሪያ 2 አመት ተኩል ነበር ኩርሱ የጨረሰው። ከዚያ ደግሞ 5 ነው 6 አመት በረዳትነት ያው ሰርቷል። ከዚያ በኋላ ነው ከ2000 ቴን ጀምሮ መሰለኝ ካፒቴን ያደረጉት ፕሮሞሽን የሰጡት። በመሰረቱ ልጁ ገና 30 ባልሞላው 1989 ነው የተወለደ ብዙ ላይ እና አክትሬት ፕሮሞሽን ነው።
3 አይነት ቋንቋ ይችላል። ምክንያቱም እናቱ ኬንያዊት ናቸው። ከየሱ ኃይሊ ቋንቋ አማርኛ፣ እንግሊዝኛ ቀላጥፎ መናገር ይችላል የሚል አንድ ጓደኛው እማኝነት ሰጥቶ አይቻለሁና እንዴት ነው ይሄንን የቋንቋ ችሎታውን አዳብሮ የነበረው?
ልክ ነው ልክ ነው። ያው ስዋሂሊኛ እንግሊዝኛው እዚህ ሀገር ተማሪ ቤት የምትማሪው ነው። ኬንያ ውስጥ የእኛ ተማሪዎች ኢትዮጵያ ውስጥ ያው አማርኛና እንግሊዝኛ እንደሚማሩ እዚያው ደግሞ ስዋሂሊኛና እንግሊዝኛ ነው። አማርኛ ብዙ ከመጣ ነው የተማረው። ያልታሰበ አደጋ ነው የደረሰብን።
እንዴት ነው ህይወቱ ማለፉንና አደጋውን የሰሙት እርሶ? ነግሮት ነበረ ወደ ናይሮቢ የሄደ እንደነበረ? ተደዋውላችሁ ነበረ? አግኝተውት ነበር ከአደጋው በፊት?
አዎ፣ ብዙ ጊዜ የሚደውልልኝ ሲመለስ ነው። ለእናቱ ግን ጠዋት ከመነሳቱ በፊት መምጣቱን ደውሎ ነግሯታል። እናቷ ደውላ ያሬድ እስካሁን አልመጣም፣ ምንድነው ችግር አለው ያለችኝ። እኔ ከዚያ በኋላ መከታተል ጀመርኩ። በስልክም በምንም በምንም ጓደኞቹ ጋር በመደወል አየር መንገድ በመደወል ጠይቄ ያለውን አደጋ መድረሱን ተረዳሁ። ግን እዚያ ቦታ መሄድ አልተቻለም፣ አክሰስ አይፈላለም አሉኝ። እና ትልቅ አደጋ ነው። እኔ የምልሽ የእኔ ልጅ ብቻ አይደለም፣ ብዙዎች ናቸው እዚያ የረገፉት። ህጻኖቶች አሉ፣ ሴቶች አሉ። የውጭ ሀገር እንግዲህ መቼም በመሰረቱ ምን ታደርጊያለሽ፣ ሀገር ሲገነባ በሰላምም በጦርነት ጊዜ ብዙ መስዋዕት ይቀርባል። ከዚያ ውስጥ የኔም አንዱ ልጄ ነው መስዋዕት ያቀረበው። ታስታውሽ እንደሆነ ጠቅላይ ሚኒስቴራችን ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያንን ባሉት መሰረት የኔም ልጅ ኢትዮጵያ ሆኗል። ዜግነቱ ግን ኬንያዊ ነበር። ያው እንግዲህ የተወሰነ አመት አገልግሏል ኤርላይንሱ። አስራም ጎበዝ ነበር ነው የሚሉት ጓደኞቹ። አለቆቹም እዚህ መጥተው ነበር ትላንትና። ስልክም አጥናንተውናል ከጠቅላይ ሚኒስቴሩ ቢሮ፣ ከፕሬዚዳንቷ ቢሮ። ይህ ሁሉ ለእኛ የመንፈስ ጥንካሬ ይሰጠናል። እና እንግዲህ ይህን የሚመስለው ታሪኩ ባጭሩ ነው።
እንግዲህ እንደጠቀሱልን የስራውን ችሎታውን በተመለከተ ከሌሎች ስራ ባልደረቦቹም እንደሰሙ ነግረውናል። በባህሪው ግን ምን አይነት ልጅ ነበረ ልጆት?
ያሬድ በሪ ስፔሻል ቻይልድ እና ዩኒክ ነበር። በጣም ዩኒክ ፕራይመሪ ሰከንደሪ ሆኖ በዋና አንደኛ ብዙ ጊዜ ስለሚወጣ ወደ 15 ሲሆን የዋና በየሰመስተሩ የሰበሰበው አለ ቤት ጠቅሎ አለ ቤት። እንዲያውም ተማሪዎቹ ምን ይሉት ነበር? ሚስተር ፊሽ ይሉት ነበረ። በጣም በስዊሚንግ ጎበዝ ስለነበረ ልጁ በብዙ መልኩ ብሩክ ነበር። ትህትና የነበረው ልጅ፣ ሁሉንም አክባሪ፣ ትልቁ ደም ትንሹንም ብዙዎቹ ጓደኞች ኢንተሪኬሽን እንደሆነ በጣም ነው የሚወዱት፣ በጣም ነው የሚያከብሩት። በጣም ነው ጥሩ ጠባይ የነበረው ልጅ ነው። ለእኔም በጣም ቅርብ የነበረኝ።
እንደዚህ አይነት በማብረር ላይ በአየር መንገድ ውስጥ የሚሰሩ ሰራተኞች ቤተሰቦቻቸው ጋር ቶሎ ቶሎ አይገናኙም እና መቼ ነው ለመጨረሻ ጊዜ ያዩት?
ከአምስት ቀን በፊት አይቼዋለሁ። ከአምስት ቀን ግን እዚህ ስር የምለንበት ስራ ምናምንም አዲስ አበባ ስላለ አንዳንድ ነገር የምጨርሰው ስመጣ እሱ የት ነበር የማርፈው እና እዚያ ነው የማገኘው ብዙን ጊዜ። በሌላ ጊዜ ግን ማታ ማታ በተመለሰ ጊዜ ጠዋት ከበረረ ማታ ሲመለስ ይደውልልኛል። ማታ ከበረረ ደግሞ ጠዋት በመለስበት ጊዜ ነበር የሚደውልልኝ።
ትዳር መስርቶ ልጆች ወልደዋል ወይስ ብቻውን ነበር የሚኖረው?
የለም፣ አልመሰረተም። ሊጋቡ ከአንድ ሌላ ኢትዮጵያዊት ልጅ ጋር እሷም ኤርላይንስ ውስጥ ካፒቴን ነች። ብላን አድርገው ነበር ሳሆን ቀረ
እጮኛ ነበረው ማለት ነው።
አዎ ነበረው፣ ያንሴ ነበረው።
አስተዋውቆት ነበር ጮኛውን ለቤተሰብ?
አዎ ትምሩ አባቷን ማውቃለሁ። ከኔ ጋር ነው ወደ ትላንትና ልጅው መጣው። ያለ ነገር ተፈጠረ ይኸውልሽ፣ ያልታሰበ ነገር ነው ብል ማድረግ ይቻላል። ያው በክርስቲያን ሃይማኖት እግዚአብሔር ሰጠ እግዚአብሔር ነሳ የሚለዋል እና እንግዲህ በዚያ ከታመነበት ምናልባት ያው ምጽአተ ክርስቶስ ሲመጣ ሆነው ነገር ይሆናል። የምታይ ይሆናል አይታወቅም። በእምነታችን ይሄ ነገር አለ። ምጽአተ ክርስቶስ ሲመጣ ሙታን ሁሉ ይነሳሉ ይላል። እኔ ግን ለጊዜው በጣም አንደበቴ ነው የተነካው፣ አይምሮዬም በጣም ነው የተመሰሰው እና ልጁ በጣም ክልጅ ነበር ተሁሉ እና እሱን ረፕረስ የሚያደርጉ ከሌላዎቹ ልጆቼ አሉ ብዬ ለማመን ያስቸግረኛል። እሱ የተለየ ትውልድ ነበር፣ የተለየ ፍጡር ነበር። እና እንግዲህ እንደ በሁኔታው እንደምታምነው በታሪካችንም በካልቸራችንም ጥሩ ነገር ረጅም ጊዜ ያገለግልን ይባላል። መጣ ስለሆነ እባላለሁ። ምንም ኮምፕሌን የማደርገው ነገር የለም።
እንግዲህ አስክሬን ለማውጣት ከፍተኛ ችግር እንደሆነ ባለሙያዎች እየገለጹ ነውና እንደው አስክሬኑ የመገኘት የመቅበር ነገር ከአየር መንገዱ የተነገራችሁ ነገር አለ?
ነገር የለም። ምክንያቱም እንደሰማሽው አይሮፕላኑ አፍንጫውን የወደቀው መጀመሪያ መስዋዕቶች ፓይለቶቹ ናቸው። ከዚያም ደግሞ በብዙ ሜትር ወደ ውስጥ ገብቷል ነው የሚባለው አይደል? ነው 10 15 30 አቡ ክፍላቱ እና ምንም ነገር የለም። እዛው አፈር ሆኖ ደቀዋል። የኔ ልጅ ብቻ አይደለም ብዙዎች ህጻናቶች ሁሉ አሉ፣ ሴቶች ልጆች አሉ። ብዙ ሀገሮች እንደሰማሽው ሪፖርት ነው። ብዙ ችግር የነበረበት ክብደት ነበረው አይሮፕላኑ። ቤንዚኑን አልተጠቀመም። ጭነቱ አለ፣ ሁሉ ሰው አለ። በፍጥነት ነባብ የወደቀው ወደ 1200 ምናምን ኪሎ ሜትር የሚባ አይሮፕላን በስድስት ደቂቃ ነው ምናምን የወደቀው ይላሉ። ቦታውም አሁን የወደቀበት ቦታ ትንሽ ጉድጓድ ነው ያለው እና እንደ ሰማሁት እንኳን ሴ ተዋጽ ምና ስጋና ቆዳ ቀርቶ የአይሮፕላኑም ብረታ ብረት በጣም ሊገደልቅና ብዙ የተበታተለ ነው ነው የነገሩኝ። የጠብቀው ነገር የለም። ቅድም እንደነገርኩሽ እኔም እዚሁ ይቅር ኢትዮጵያን የሚያመጣሁት አስራት ለማድረግ ኢትዮጵያ ሊኖረ በ49 ነበር የተመለስኩት። ስለዚህ ምንም የምጠብቀው ነገር የለም። እዚያ ወደቀበት ቦታ ላይ አንድ ድንጋይ ቢቆም ለታሪክም ለመጪው ትውልድ ለኢትዮጵያ አየር መንገድም ይህንን ብቻ ሳይሆን ብዙዎች የረገፏሉ ከሱ ጋር አብረው የነሱ ስም ሁሉ የተጻፈበት አንድ ድንጋይ ለማቆም ቢፈቅዱልኝ እሱ ነው ምኞቴ። ሌላ ምኞት የለኝም በብዛት እና ልጅ አጥቼዋለሁ። የምወደው የማፈቅረው የሚያከብረው ልጅ ነበር። የሆነ ሆኖ የመጣውን መቀበል ነው። እንዲህ ማለት አትችይ። ሌላ ነገር ምንሽ ነገር የለኝ።
እግዚአብሔር መጽናናቱ
በማሰባችሁ እና በማድረጋችሁ ለእኔ ማጽናኛ ነው። የሆነ ሆኖ አነጋገሬም መንፈሴም ትንሽ አእምሮዬም ኮንሰንትሬሽንም ተቀንሷል። ከላ ያለፈው 2 ቀን ችግር አለብኝ ማለት ያው ድንጋጤው ምኑም የደም ብዛቱ ምንም ይዞኛል እና የሆነ ሆኖ እንግዲህ ያው እናንተ ኢትዮጵያኖች ናችሁ፣ ታሪካችንን ካልቸራችን የምታውቁ ሰዎች ስለሆናችሁ አሻሽለሽ አቅርቢለት። እግዚአብሔር ይባርክሽ።
እግዚአብሔር ያጽናዎት። በሚገባ አስረድተዋል ስለ ልጆ። በጣም አመሰግናለሁ።
እግዚአብሔር ይባርክሽ።
አሜን። እግዚአብሔር ያጽናዎት። እግዚአብሔር ያጽናዎት።
አመሰግናለሁ።
የካፒቴን ያሬድ ጌታቸው እናት በትውልድ ህንዳዊት በዜግነት ኬንያዊት የሆኑ ዶክተር ራያን ሻፒ ይባላሉ። አሁን የሚገኙት ናይሮቢ ነው። ልጃቸው ከኢትዮጵያ ሲነሳ ደውሎላቸው እንደነበር ነው ዶክተር ጌታቸው የገለጹት። ዶክተር ጌታቸው ደግሞ በተደጋጋሚ ወደ ኢትዮጵያ ስለሚመላለሱ ኢትዮጵያ ነበሩ። ሌሎች ልጆቻቸው ራሳቸውን ችለው አብዛኞቹ ካናዳ ይኖራሉ። አሁን አዳማ ውስጥ በቅርብ ወዳጃቸው ኢንጂነር ጥበበ ኪሮስ ቤት ሀዘን ተቀምጦ እንደሚገኙ ለማወቅ ችለናል።
ሰዎች ቤተሰቦች በድጋሚ መጽናናትን እንመኛለን። የካፒቴን ያሬድ ጌታቸው አባት ነበሩ የተሰሙት። በነገራችን ላይ ምክትል ፓይለቱ አህመድ ኦማር መሐመድ ይባላል። የአብራሪዎቹ ወይም ደግሞ አስተናጋጆቹ ደግሞ ሱፐርቫይዘሯ ወይዘሮ ሳራ ገብረ ሚካኤል፣ የሶስት ልጆች እናት አማ ተስፋ ማርያም፣ ኤልሳቤት ምንየለት አያንቱ ግርማዬ ምዕራፍ ይርጋለምና አንቲያ ጃከሩ አረጋዊ በርሄ ንዝብ ሁሉ ቤተሰቦቻቸው እንዳገኘን ለማቅረብ እንሞክራለን። በታዘ ዜና ከዚሁ ጋር ማለቴ ነው በኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 የመከስከስ አደጋ 32 ዜጎቿን ያጣችው የኬንያ አይሉካም ቡድን አዲስ አበባ ገብቷል። ያደጋውንም ቦታ ጎብኝቷል። ህይወታቸውን ያጡት መንገደኞች ቤተሰቦችም አዲስ አበባ መግባት ጀምረዋል። በኢትዮጵያ አየር መንገድ ስካይላይት ሆቴል የተገኘው ግርማቸው ከበደ ተከታዩን ዘገባ ልኮልናል።
የአዲስ አበባው የኢትዮጵያ አየር መንገድ ስካይላይት ሆቴል የእንግዳ መቀበያ ክፍል ውስጥ በርካታ ሰዎች ቢኖሩም የሐዘን ድባብ ይታይበታል። ለሐዘን የተለኮሱ ሻማዎች ጭልጭል የሚል ብርሃን ያወጣሉ። መረጃ ለማግኘት ከሚፈልጉት ጋዜጠኞች በስተቀር ዙም የሚያወራ ሰው አልነበረ። በሐዘን የፈዘዙ ፈገግታ የጠፋባቸው ፊቶች ይታያሉ። በበረራ ቁጥር ኢቲ 302 አውሮፕላን የመከስከስ አደጋ ከመቱት 149 መንገደኞች መካከል 32ቱ ኬንያውያን ናቸው። የሟቾቹ ኬንያውያን ቤተሰቦችም ወደ አዲስ አበባ መግባት ጀምረዋል። ያረፉት ደግሞ በቅርቡ በተከፈተው በኢትዮጵያ አየር መንገድ ስካይላይት ሆቴል ነው። ከኢትዮጵያ አየር መንገድ ሰራተኞች ከኬንያ ኤምባሲ ኃላፊዎችና አደጋው በተከሰተበት ያለፈው ሁድ ወደ ኢትዮጵያ ከገባው የኬንያ ልዑካን ቡድን ጋር ለመነጋገር ይጥራሉ። ከነዚህ ኬንያውያን መካከል አንዱ ካሊድ አብዲ ቃድር መሐመድ ነው። ያጣሁት እናቴንና ወንድሜን ነው በማለት ይጀምራል ለቪኦኤ በሰጠው አጭር ቃለ ምልልስ።
Lost my mom and my brother. They were from Germany. They were in transit in Cairo.
እናቴንና ወንድሜን ነው ያጣሁት። ከጀርመን ነበር የመጡት። የኬንያውን የካይራ ባህል ማወቅ ፈልገው ነበር የመጡት። በግብጽ አውሮፕላን ተሳፍረው ከመጡ በኋላ አዲስ አበባ ላይ በኢትዮጵያ አየር መንገድ ተሳፍረው ወደ ናይሮቢ በማቅናት ላይ ነበሩ። ይህ አደጋ ሲደርስ እጅግ አሳዛኝ ዘግናኝ አደጋ በዜና ነው የሰማነው። ወዲያውኑም የብረታውን ክፉ ዜና ተረዳን። ምክንያቱም በዚያ አውሮፕላን ተሳፍረው እንደነበር አውቀን ነበርና። ወጣት እናት ናት ተወዳጅ እናት ያለው ሁሉ የሚረዳው ሀዘን።
ከኢትዮጵያ አየር መንገድ ያገኙት ስላለው ምላሽም የሚከተለውን ብሏል።
We were received here in Ethiopia yesterday with a very warm welcome. So far we are very happy with
ትላንት ነው ኢትዮጵያ የገባ ነው። በጣም በአክብሮትና በፍቅር ነው የተቀበሉን። እስካሁን ለተደረገልን መስተንግዶ በጣም ደስተኞች ነን። ነገር ግን ምንም መረጃ ያገኘን አይደለንም። ነገ ማለዳ አውሮፕላኑ የተከሰከሰበት ስፍራ ሊወስዱን ቃል ገብተዋል። ከዚያም ከአየር መንገዱ ተጨማሪ መረጃ እናገኛለን የሚል ተስፋ አድርገናል።
ባለፈው እሁድ አዲስ አበባ የደረሰውን የኬንያ የልዑካን ቡድን የሚመሩት የትራንስፖርት ኬንያ ዋና ጸሐፊ ኤስተር ኮይሜትም በአደጋው ሕይወታቸው ላለፉት መንገደኞች ቤተሰቦች መጽናናትን ተመኝተው ከኢትዮጵያ አየር መንገድ ጋር በጋራ እየሰሩ እንደሆነ ነው ለቪኦኤ የተናገሩት።
Yeah, we Ethiopian Airlines has been good. We met yesterday with the group CEO.
የኢትዮጵያ አየር መንገድ ጥሩ መስተንግዶ እያደረገልን ነው። ከኩባንያው ዋና ስራ አስኪያጅም ጋር ተገናኝተናል። አውሮፕላኑ የተከሰከሰበትንም ስፍራ ሄደን አይተናል። ሌሎች የሟች ቤተሰቦች ጋር ሆነን አግኝተውናል። እናመሰግናለን።
ከዚህ ጋር በተያያዘ ቪኦኤ ህይወታቸው ያለፉትን መንገደኞች አስከሬን ማንነት መቼ እንደሚለይ የኢትዮጵያ አየር መንገድ የኮርፖሬት ኮሙኒኬሽንን ጠይቆ ጉዳዩ በአደጋ መርማሪ ቡድኑ የተያዘ ስለሆነ አሁን አስተያየት አይሰጥበትም የሚል ምላሽ አግኝቷል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸው ከበደን ለዘገባው እናመሰግናለን። አሁንም ስለ አደጋው ጉዳይ በተጠናቀረ ፕሮግራም ይቀጥላል። የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ 737 ማክስ 8 ጄት አይሮፕላን ባሳለፍነው እሁድ ጠዋት የተከሰከሰው ከአራት ወራት በፊት ተመሳሳይ ሞዴል ያለው አይሮፕላን ኢንዶኔዥያ ውስጥ ከወደቀ በኋላ መሆኑ የደህንነቱ ጉዳይ ጥያቄ አስነስቷል። እሁድ ዕለት ኢትዮጵያ ከደረሰው አደጋ በኋላ የቦይንግ 737 ማክስ 8 ሞዴል አይሮፕላን ያላቸው በዓለም ዙሪያ የሚገኙ አንዳንድ አየር መንገዶች እንዳይበሩ ሲያግዱ፣ የዩናይትድ ስቴትስ አየር መንገዶች ግን አሁንም አላገዷቸውም። ባለሙያዎች እንደሚሉት አዲሶቹ 737 ማክስ 8 ሞዴሎች ከቀድሞዎቹ 737 ሞዴሎች የተለየ አሰራር ስላላቸው ከድምዳሜ ከመድረስ በፊት በኢንዶኔዥያ እና በኢትዮጵያ ለደረሱት አደጋዎች መንስኤዎችን አስቀድሞ ማወቅ ወሳኝነት አለው። ዝላቲካ ሆክ ያጠናቀረችውን ዘገባ ሰለሞን ክፍሌ ያቀርበዋል።
ዓለም ለ157ቱ የይሁድ ለታሰቃቂ አደጋ ሰለባዎች እያዘነ ባለበት ባሁን ወቅት የ737 ማክስ 8 አብራሪ ከቦሌ በተነሳ አጭር ጊዜ ውስጥ ችግር የገጠመው መሆኑን የሚያሳይ ምልክት ለምን መላክ አስገደደው በሚለው ጥያቄ ላይ ባለሙያዎች እየተወያዩ ነው። አንድ የብሪታንያ የበረራ ደህንነት ባለሥልጣን ሲናገሩ አዲሱ 737 ማክስ 8 አውሮፕላን ከቀደመው 737 ሞዴል በጣም የተለየ ነው ይላሉ። ባለሥልጣኑ ዳይ ዊቲንግሃም
I'm told by those who've flown it, it's very nice to fly. The airlines love it. It's 14%.
ይህን ሞዴል ካበረሩ ፓይለቶች ተነግሮኛል። አየር መንገዶች ይወዷቸዋል። ከ14 እስከ 15 በመቶ ነዳጅ ይቆጥባሉ። ይህ ደግሞ ከፍተኛ ጥቅም አለው። አሁን ግን በራሱ በአውሮፕላን ውስጥ ያለው አሰራር ጥያቄ አስነስቷል። እዚህ ላይ መገንዘብ ያለብን ነገር ቢኖር ቦይንግ እነኚህን ሞዴሎች ሲያነጽ የፌዴራሉ አቪዬሽን አስተዳደር የሚጠይቃቸውን እነዚያኑ የቀድሞ መመሪያዎች ተከትሎ መሆኑን ነው። በመሆኑም ነው ለበረራ ደህንነታቸው የምስክርነት ወረቀት የሰጣቸው።
ይህ ከትላንት በስቲያ እሁድ ቢሾፍቱ አቅራቢያ በኢትዮጵያ አየር መንገድ አውሮፕላን ላይ የደረሰው አደጋ ባለፈው ጥቅምት ጃቫ ባህር ላይ ወድቆ 189 ተሳፋሪዎቹ ካለቁበት የኢንዶኔዥያው ላይን ኤር ጄት አደጋ ጋር ተመሳሳይ ነው። በሁለቱም ሀገሮች አደጋው የደረሰው ቦይንግ 737 ማክስ 8 አውሮፕላኖች ላይ ሲሆን ሁለቱም የወደቁት ደግሞ ከበረሩ ጥቂት ደቂቃዎች በኋላ ነው። የጄኤልኤስ ምክር ሰጪ ድርጅት ባልደረባና የኤቪዬሽን ባለሙያው ጆን ስትሪክላንድ ደግሞ እንዲህ ይላሉ።
Accidents are so complex, there can be so many factors and so random that can lead to or contribute to
አደጋዎች በተፈጥሯቸው በጣም ውስብስብ ናቸው። ብዙ መንስኤዎችም ይኖራቸዋል። ለአውሮፕላን አደጋዎች መንስኤ የሚሆኑ ብዙ ምክንያቶች አሉ። ያም ሆኖ ግን ተመሳሳይ መረጃዎች ያሏቸውን ጉዳዮች አቅልሎ ማየት አይቻልም።
ሮጀር ዊትፊልድ የብሪታንያ አየር መንገድ የደህንነት ጥበቃና ጥራት ጉዳዮች ኃላፊ ናቸው። እርሳቸው ማስተያየት ሰጥተዋል።
There are so many safety systems in not just the 737 but in all the modern airplanes that are flying that will prevent
ለ737 ሞዴሎች ብቻ ሳይሆን ለሁሉም የተለያዩ አውሮፕላኖች የደህንነት መጠበቂያ ዘዴዎች አሉ። በሁሉም ዘመናዊ አውሮፕላኖች ውስጥ ግን ኮምፒውተሩ ምን እንዳሰበ ፓይለቱ መከላከል የማያስችለው መሳሪያ እንዲገጠም መደረጉ ስህተት ነው። ይሄ የሚያዋጣ ክርክር አይደለም። አንዳንድ አሰራሮች አሉ። ፓይለቱ የሚያቸውን የኮምፒውተር ስህተቶች ማረም የሚያስችለው ወይም ጉዳት ሊያደርሱ የሚችሉ ነገሮች ማስቆም የማያስችለው ፓይለቱ መከላከል የሚችለውን ሁኔታ መሳሪያዎች በራሳቸው የሚወስዷቸው እርምጃዎች የሚፈጥሩት ችግር ያለ ይመስለኛል።
በዓለማችን በብዛት የሚታወቀው ቦይንግ 737 የመንገደኞች ማመላለሻ ጀት አውሮፕላን ለመጀመሪያ ጊዜ በረራ ላይ የዋለው ከ52 ዓመታት በፊት እንደ አውሮፓውያን ዘመን አቆጣጠር በ1967 ዓመተ ምህረት ነው። ይህ አዲሱ ማክስ 8 ግን የመጀመሪያውን የንግድ በረራ ያደረገው ከ2 ዓመታት በፊት በ2017 ዓመተ ምህረት ነው። ቦይንግ ኢትዮጵያ ውስጥ ከደረሰው አደጋ በኋላ በዓለም የንግድ ምንዛሪው በአንድ ጊዜ 10% ወርዷል።
ሰለሞንን ለዘገባው እናመሰግናለን። አድማጮች፣ ከአደጋው ኃይለኛነት፣ አስከፊነት፣ አሳዛኝነት ተነሳ በርከት ያሉ ዘገባዎቻችን እስካሁን ድረስ ወሰዱን። ለፕሮግራማችን ማጠቃለያ 7 ደቂቃ ብቻ ነው የቀረን። አሁን ከዚህ ከአውሮፕላን አደጋው ወጣ ያለ ሌላ ዘገባ እናስከትላለን። የኢትዮጵያ ሳተላይት ቴሌቪዥን በቄለም ወለጋ የሚኖሩ የአማራ ተወላጆች አከባቢውን ለቃችሁ ውጡ በሚለው ወሬ እየተሰቃዩ መሆናቸውን ገለጡ በማለት ያስተላለፈው ዜና ከእውነት የራቀ ነው ሲል የዞኑ ኮሙኒኬሽን ጽህፈት ቤት ለቪኦኤ አስታውቋል። ቃላቸውን ለቪኦኤ የሰጡ ሁለት የዞኑ ነዋሪዎች በበኩላቸው በሰላም የዘወትር ተግባራቸውን እየፈጸሙ መሆናቸውን ተናግረው ስለ ጉዳዩ የሰሙት ከአከባቢው አመራር መሆኑን ይገልጣሉ። የኦሮሚያ ክልላዊ መንግስት የኢሳትን ዘገባ አስተባብሎ የሐሰት ዜናን በማሰራጨት ወንጀል ክስ እንደሚመሰረትበት አስታውቋል። የኢሳት ዋና ስራ አስፈጻሚ ኢንጂነር ሳራ አንታሮ በበኩላቸው ጥያቄዎቻቸውን በጽሑፍ ለኤዲቶሪያል ቦርድ አቅርቡ ማለታቸው ተገልጧል። ናኮር መልካ ነው ዝርዝሩን ከነቀምቴ ላከልን።
አቶ አህመድ ታደሰ በቄለም ወለጋ ሐዋገላን ወረዳ የመቻራ ቀበሌ ነዋሪ ናቸው። የኢትዮጵያ ሳተላይት ቴሌቪዥን ኢሳት በቄለም ወለጋ የሚኖሩ የአማራ ተወላጆች አካባቢውን ለቀቀው ውጡ በሚል ዜና በሚሉ ኃይሎች እየተሰቃዩ እንደሆነ የሚገልጸውን ዜና ያዩት ከማህበራዊ ድረገጽ መሆኑን ነው ለአሜሪካ ድምጽ የተናገሩት። በቀበሌያቸው የሚገኙ የአማራ ተወላጆችንም ሆነ ሌሎችን ህዝቦች የነካ አካል እንደሌለና የዘውትር ተግባራት እየከወኑ መሆናቸውን ገልጸዋል።
ይሄ አደጋ በእኛ አካባቢ ውስጥ ፈልስ አልተከሰተም የሚባለው የሚወራ ወሬ ማለት ነው። እስካሁን በእኛ በኩል ስላልተከሰተ ይሄ ከሆነ ተራቀ ነው እንላለን።
ከሩቅም ሰው ቢሆን የሰሙት ነገር አለ ስለዚህ ጉዳይ?
የለም የለም አልሰማሁም።
የሰዲ ጨንቃ ወረዳ ጨንቃ ከተማ ነዋሪ አቶ ሀብታሙ ዳዊት መረጃውን ገና ከኔ መስማታቸውን በመናገር ከእውነት የራቀ ነው ብለዋል። እርሳቸውም ሆኑ ሌሎች ህዝቦች ለዘመናት ተከባብረው በፍቅር የኖሩ መሆናቸውን ይናገራሉ።
ይሄ አሁን እንደመረጥ ያለኔ አዲስ ነገር ነው። ለምን ብትለኝ እኔ መጣሁት እንዳገር ምሳሌ በ77 ዓመተ ምህረት ነው የመጣሁት። በ77 ቤተሰቦቼን ወደ ወለጋ ፍለጋ ስመጣ እንደገና እነሱን አጥቼ ጫንቃ የለም እኔ በጆሮዬም ሰምቼም አላውቅም። ሰው ለሰው ይከባበራል። ይሄ ምሳሌ እዚህ ወለጋ ያገባው ምሳሌ ከወለጋ ብቼ ልጆች ፈልጄ ዩኒቨርሲቲ ልኬ ነው ያለው። እንደውም እንግዲህ ብታይ ይሄ ለዚህ ለብሬ ለአማራ ብሎ ሚና ቋንቋ ለእኔ አዲስ ሆነብኝ እና ስለሆን በእውነት እግዚአብሔር ነው እስካሁን ድረስ የደረሰብን ነገር የለም የደረሰብን ነገር የለም። ይሄ ውሸት ነገር ነው። ከውሸት የተነሳ ነገር ነው። ኦሮሞ አዳ ያለው በአዳው መሰል እያከብሩና እናከባቸዋለን እና ስለዚህ የደረሰብን ነገር የለም ማለት ነው።
የዞኑ ኮሚኒኬሽን ጉዳዮች ጽህፈት ቤት ምክትል ኃላፊ አቶ ታምሩ ከበደ በዞኑ ሰዲ ጫንቃ ሰዮ ሐዋገላን ጋው ቄቤ አንፊሎና ሌሎችን 7 ወረዳዎች የአማራ ተወላጆችን ጨምሮ ሌሎችም የአገሪቱ ህዝቦች ከኦሮሞ ህዝብ ጋር በሰላም እየኖሩ መቆየታቸውን አስታውሰው በኢሳት ተላለፈ ስለተባለው ዜናም ተከታዩን ብለዋል።
በዞናችን ውስጥ በተለያዩ ወረዳ ውስጥ የአማራ ብሔር ይኖራሉ። የአማራ ተወላጅ የሆኑ ሁሉ በመልካም መንገድ ስራቸውን እየፈጸሙ ነው እንጂ እንዲህ አይነት ድርጊት በዞናችን የተፈጸመ ሌላ የለም።
በቄለም ወለጋ ዳለባ በረሃም ወረዳ ቃቄ ከተማ ይኖራሉ። እዛም የወረዳ መንግስት ኮሚኒኬሽን እዛ ወዶ ተጣርተዋል። ይህ ነገር እንደሌለ ነው። ሰየ ወረዳ ጉቴ የሚባልም እዛ አካባቢ ይኖራሉ። እዛም ሄደናል አላየንምም። እንዲሁም በአፍሎ ወረዳ ሙጊ ከተማ ሄነቼም እንዲሁም አሽ ከተማም ይኖራሉ። እዛም እንዲህ አይነት ነገር የተደረገ ነገር የለም። ሀሰት ወሬና ከእውነት የራቀ መሆኑን መግለጽ እፈልጋለሁ። ይህ ማረጃ ውሸት የሆነና ከእውነት የራቀ ስለሆነ የኦሮሞን ብሔርም ሆነ የአማራ ብሔር በዚህ ወሬ ችግር ውስጥ እንዳይገቡ ማሳሰብ ይፈልጋሉ።
የኦሮሚያ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠውን በበኩላቸው ህዝብን ከህዝብ ለማጋጨት ያለመ ሲሉ ይፈርጁታል።
የኢሳት ሚዲያ በኦሮሚያ ክልል ለመለጋ የሚኖሩ የአማራ ተወላጆች አካባቢን ለቃችሁ ውጡ በሚል ኃይሎች እየተሰቃዩ ናቸው ገለጹ በማለት ያሰራጨውን ዘገባ ፍጹም ስህተት እና ከእውነት የራቀ ዘገባ ነው። ምክንያቱም የሐሰት መረጃ በማሰራጨት የህዝቡን አብሮ የመኖር እሴቶችን ለመሸርሸር መሞከር ኃላፊነት የጎደለው ጸያፍ ስራ መሆኑን ነው እኛ የምንረዳ። ይህ መረጃ ሆን ብሎ ህዝብን ከህዝብ ለማጋጨት የሚደረጉ ሙከራዎች ናቸው ብለን ነው የምንወስደው። ይህም ህገወጥ ድርጊትም ነው፣ በህግም የሚጠየቅ ጉዳይ ነው እና ወደ ክስ እንገባለን። ምንም የሚያግደን ነገር የለም። ምክንያቱም ይሄ የክልሉን ህዝብና የክልሉ መንግስት ብለን የተቃጣ አሉባልታ ስለሆነ ይህን በህግ እንጠይቃለን።
የኢሳት ኢትዮጵያ ዋና ስራ አስፈጻሚ ኢንጂነር ሳባ ታሮንት ስለ ጉዳዩ ጠይቄያቸው ተከታዩን መልስ ሰጥተውኛል።
የተዘገበው ዘገባ ላይ ያላችሁን አስተያየት በጽሁፍ በኤዲቶሪያል በኩል ልንልኩልን ይችላሉ እና ከዛ በኋላ ያው የኤዲቶሪያል ስለሚመለከት ኤዲቶሪያል ተመልክቶት ምላሽ ይሰጥበታል።
ከኢሳት ኤዲቶሪያል ስለ ጉዳዩ የሚሰጥ መልስ ካለ ተከታትዬ የማቀርብ ይሆናል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ።
ናኮርን ለዘገባው እናመሰግናለን። አድማጮች፣ ከመሰናበታችን በፊት አጠር ያለ መረጃ ዜና ማለት ነው። አዳነች፣
የብሪታንያ ምክር ቤት ከአውሮፓ ህብረት ጋር ስለሚደረገው የፍቺ ሂደት ለመወሰን ከህብረቱ ጋር ባደረጉት አዲስ ስምምነት ላይ መንግስት ድምጽ የማይሰጥ ከሆነ ውድቀት ይሆናል ሲሉ ጠቅላይ ሚኒስትር ተሬዛ ሜይ ዛሬ አስገንዝበዋል። ብሪታንያ 28 አባላት ካሉት የአውሮፓ ህብረት እንድትለያይ የታቀደው እንደ አውሮፓ አቆጣጠር በያዝነው ወር ግንቦት 29 ቀን ሲሆን ሜይ ትላንት ስትራስበርግ ድረስ ሄደው ከአውሮፓ ህብረት ኮሚሽን ፕሬዚደንት ያን ክሎድ ያንከር ጋር ባካሄዱት የመጨረሻ ድርድር መሰረት በተደረገው ለውጥ ላይ የሀገሪቱ የታችኛው ምክር ቤት እንዲያጸድቀው ተማጽነዋል። መጀመሪያ ላይ እቅዱ ብዙም ድጋፍ ስላላገኘ ነው የመጨረሻ ድርድር ለማድረግ የተገደዱት። የብሪታንያው መሪ በተናገሩት መሰረት ሀገራቸው ከህብረቱ ከተለያየች በኋላ የአውሮፓ ህብረት አባል የሆነችው አየርላንድ የብሪታንያው ሰሜን አይ
አድማጮች፣ ፕሮግራማችንን በዚሁ እናጠቃልላለን። መልካም ምሽት። የትግርኛው ፕሮግራም ይቀጥላል። ያስተናገድናችሁ እኔ አዲሱ አበበና
አዳነች ፍስሐዬ ነን።
ሰላም፣ ደህና ደሩ።
Thank you.